ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በአጭር ጊዜ ውስጥ ትነሳላችሁ መባላችን ስጋ ገብቶናል ይላሉ የካ ክፍለ ከተማ ነዋሪዎች። በቂ ውይይት ሳይደረግና መተማመን ላይ ሳይደረስ የሚነሳ ነዋሪ የለም ይላል ክፍለ ከተማው በበኩሉ። በአዲስ አበባ የካ ከተማ ክፍለ ከተማ አንዳንድ ነዋሪዎች በኮሪዶር ልማት ምክንያት የተባለውን አስመልክቶ ከሰጡት አስተያየት የተወሰደ ነው። የዕለቱ አብይ ዘገባችን ይመለከተዋል። ሌላው ዘገባችን በመንበረ ሰላማ ተፈጸመ ያሉትን ሹምሽረት ያልተቀበሉ የአላማጣ ነዋሪዎች ተቃውሞ አሰምተዋል። የዚህም ዘገባ ዝርዝር ደርሶናል። የዕለቱን አብይ ርዕስ ተከትሎ ይቀርባል። ሰኞ መስከረም 6 2017 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜናዎች የሚያሰማን እንግዲህ ወልዴ፣ ብርሃን ኃይሉ በቴክኒክ ቅንብሩ እንዲሁም ሌሎች ባልደረቦቻችን ጋር በመሆን ደረጀ ደስታ ነው ዋና አዘጋጃችን። እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን ወደ ሰዓቱ የዓለም ዜና።
በድጋሚ እንደምናመሻችሁ። የኢጋድ ዋና ጸሐፊ ወርቅነህ ገበየሁ ዛሬ ሰኞ ለይፋዊ ጉብኝት ሞቃዲሾ ገብተዋል። ማሊ፣ ቡርኪና ፋሶ እና ኒጀር የጋራ ፓስፖርት ሊጠቀሙ ነው። እንዲሁም በአሜሪካ ኮንግረስ የተቋቋመው ግብረ ኃይል በትራምፕ የግድያ ሙከራ ዙሪያ ማብራሪያ ጠይቀዋል የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ዋና ጸሐፊ ወርቅነህ ገበየሁ ዛሬ ሰኞ ለይፋ የጉብኝት ሞቃዲሾ ገብተዋል። ሶማሊያ ገለልተኛ አይደሉም በሚል ከወራቶች በፊት ወቀሳ ያቀረበችባቸው ዋና ጸሐፊው ተቋማቸው ሶማሊያ ለገጠሟት ተግዳሮቶች ገንቢ ሚና ይጫወታል ሲሉ ተናግረዋል። በቆይታቸውም ከሶማሊያ ፌዴራል መንግስት ጋር በአበይት ጉዳዮች ላይ እንደሚወያዩ ኢጋድ አስታውቋል። የሶማሊያ የውጭ ጉዳይ ሚኒስትር አህመድ ሞዋሊም ፊቂ በሞቃዲሾ አውሮፕላን ማረፊያ ተገኝተው ዋና ጸሐፊውን ተቀብለዋቸዋል። የሶማሊያ የውጭ ጉዳይ ሚኒስቴር እንዳስታወቀው ከዋና ጸሐፊው ጋር የሚደረገው ውይይት ትብብርን ስለማሳደግ፣ ክልላዊ ደህንነትን በተመለከቱ ጉዳዮች፣ የአየር ንብረት ለውጥንና ለሶማሊያ የመጀመሪያ የሆነውን የብሉ ኢኮኖሚ የልዕቀት ማዕከልን በማቋቋም ላይ ያተኩራል ብሏል። ኢጋድ ቀጠናዊ ጉዳዮችን ለመፍታት ትልቅ ሚና እንደሚጫወት ያላቸውን እምነትም የውጭ ጉዳይ ሚኒስትሩ ተናግረዋል። አድማጮች፣ የዚህን ዜና ዝርዝር በመጽሔት ክፍለ ጊዜያችን እናቀርባለን። ማሊ፣ ቡርኪና ፋሶ እና ኒጀር የጋራ ፓስፖርት ሊጠቀሙ ነው። ማሊ፣ ቡርኪና ፋሶ እና ኒጀር በቅርቡ አዲስ የባዮሜትሪክስ ፓስፖርት በስራ ላይ እንደሚያውሉ የማሊው ወታደራዊ መሪ ኮሎኔል አሲሚ ጎይታ ትናንት እሁድ አስታውቀዋል። ሦስቱ የሳህል ቀጠና አገራት ከእንደ አውሮፓውያን አቆጣጠር 2020 ጀምሮ በተከታታይ የተፈጸሙ መፈንቅለ መንግስቶችን ተከትሎ በወታደራዊ አገዛዝ ስር ይገኛሉ። ሦስቱ አገራት ባለፈው ዓመት መስከረም ወር ላይ ከቀጠናው የኢኮኖሚ ማኅበረሰብ ኤኮዋስ ተገንጥለው በመውጣት የሳህል አገራት ትብብር የተሰኘ ቀጠና መስርተዋል። ሀገራቱ ከቀድሞ ቀኝ ገዢያቸው ፈረንሳይ ጋር የነበራቸውን ግንኙነት በማቋረጥ ፊታቸውን ወደ ሩሲያ አዙረዋል። ኤኮዋስ በፈረንሳይ የሚዘወር ነው ሲሉም ክስ አሰምተዋል። ባለፈው ሐምሌ ደግሞ የሳህል አገራት ኮንፌዴሬሽን በሚል ግንኙነታቸውን አጠናክረው 72 ሚሊዮን የሚሆን ሕዝብ የሚኖርበትን ቀጠና በመጀመሪያው ዓመት ማሊ እንድትመራ ተስማምተዋል። በቀጣዮቹ ቀናት አዲስ የባዮሜትሪክስ ፓስፖርት እንደሚታደልና ይህም በቀጠናው የጉዞ ሰነድ አሰጣጥን እንደሚያሳልጥ አሲሚ ጎይታ ገልጸዋል። ይህ በእንዲህ እንዳለ አሜሪካ በኒጀር የነበራትን ወታደሮች አስወጥታ ማጠናቀቋን ዛሬ አስታውቃለች። አሜሪካ ጦሯን ያስወጣችው ኒጀር ባቀረበችው ጥያቄ መሰረት ነው። በቀጠናው የሚገኙ እስላማዊ አክራሪዎች ላይ የሚደረገውን ዘመቻ ለማገዝ በሚል አሜሪካ በኒጀር 1000 የሚሆኑ ወታደሮችንና የድሮን መሰረት ነበራት። አድማጮቻችንና ተመልካቾቻችን፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በናይጄሪያ ጎርፍ ማረሚያ ቤት አፍርሶ እስረኞች አመለጡ። በናይጄሪያ እየደረሰ ባለው የጎርፍ አደጋ በሀገሪቱ ሰሜን ምስራቅ የሚገኝ የአንድ እስር ቤትን ግድግዳ ማፍረሱን ተከትሎ 281 እስረኞች ማምለጣቸው ታውቋል። ከቀናት በፊት በፈረሰ ግድብ ምክንያት በደረሰ የጎርፍ አደጋ 30 የሚሆኑ ሰዎች ሕይወታቸውን ሲያጡ ከአንድ ሚሊዮን በላይ ሰዎች ደግሞ ተፈናቅለዋል። ባለፈው ሳምንት ማይዱግሪ በተባለው እስር ቤት የሚገኙ ታሳሪዎችን ለማስወጣት የጸጥታ አስከባሪዎች ሲገኙ እስረኞቹ ቀድሞውኑ አምልጠው መገኘታቸውን የናይጄሪያ የማረሚያ ቤቶች አስተዳደር ትናንት እሁድ አስታውቋል። ጎርፉ የእስር ቤቶቹን ግድግዳ እንዲሁም የጠባቂዎቹንና የሰራተኞቹን ቢሮዎች ማፍረሱን አስተዳደሩ ጨምሮ አስታውቋል። ጎርፍ በመላው ምዕራብ አፍሪካ ባደረሰው ጉዳት 2.3 ሚሊዮን ሰዎች ለችግር ተጋልጠዋል። በመጨረሻም በአሜሪካ ኮንግረስ የተቋቋመው ግብረ ኃይል በትራምፕ የግድያ ሙከራ ዙሪያ ከሲክሬት ሰርቪስ ማብራሪያ ጠይቋል። ባለፈው ሐምሌ በቀድሞው ፕሬዚደንት ዶናልድ ትራምፕ ላይ የተፈጸመውን ግድያ ሙከራ በመመርመር ላይ ያለውና ከሁለቱ ፓርቲዎች የተውጣጣው የኮንግረስ የጋራ ግብረ ኃይል ትናንት እሁድ ለሁለተኛ ጊዜ ፍሎሪዳ ላይ ተፈጽመዋል የተባለውን የግድያ ሙከራ በተመለከተ ክትትል በማድረግ ላይ መሆኑንና የፕሬዚደንቱ ልዩ ጥበቃ ቡድን ሲክሬት ሰርቪስ ማብራሪያ እንዲሰጥ መጠየቁን አስታውቋል። የቀድሞው ፕሬዚዳንት ላይ ጉዳት ባለመድረሱ እፎይታ እንደተሰማቸውና ማንኛውም አይነት የፖለቲካ ሁከት ተቀባይነት እንደሌለው የግብረ ኃይሉ መሪዎች የሆኑት የፍሎሪዳው የሪፐብሊካን ፓርቲው የምክር ቤት አባል ማይክ ኬሊ እና የኮሎራዶው የዲሞክራቲክ ፓርቲው የምክር ቤት አባል ጄሰን ክሮው አስታውቀዋል። ግብረ ኃይሉ የሚያገኘውን አዳዲስ መረጃም ለሕዝብ እንደሚያሳውቅ ተናግረዋል። የዶናልድ ትራምፕ ትናንት እሁድ በባለቤትነት በያዙት የጎልፍ ክለብ በመጫወት ላይ ሳሉ ራያን ዊስሊ ራውት የተባለው ተጠርጣሪ በሽቦ አጥር በኩል ጠመንጃውን ሲያነጣጥር የተመለከቱ የሴክሬት ሰርቪስ አባላት ተኩስ መክፈታቸው ታውቋል። ራያን ዊስሊ ራውት ሩሲያ በዩክሬን ላይ የምታካሄደውን ጦርነት በመቃወም ገንዘብ በማሰባሰብና በጎ ፈቃደኞችን ለመመልመል ድረ ገጽ አዘጋጅቶ ነበር ተብሏል። ለዩክሬን ተዋግቼ እሞታለሁ ሲልም በአንድ ወቅት በኤክስ ማኅበራዊ መድረክ ላይ መልእክቱን አስፍሮ ነበር። ከሁለት ዓመታት በፊት በኪቭ የነጻነት አደባባይ በሰልፍ ላይ ሳለ የአሶሴትድ ፕሬስ በቪዲዮ ቀርጾት እንደነበር የዜና ወኪሉ በዘገባው አስታውቋል። ክቡራትና ክቡራን፣ ለዜና የተመደበው ጊዜ በዚህ ተጠቃልሏል። ለቀሪው ክፍለ ጊዜ ወደ አሉላ ከበደ መራቸዋሉ።
እንግዲህ ወልዴን ለዘገባው አመሰግናለሁ። ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሰኞ መስከረም 6 2017 ዓ.ም ዝግጅታችንን ነው። ዚነባ አብዱራህማን በስርጭት ምህንድስና፣ ጆጊል ስቱዲዮ ምስልና ድምፅ ቅንብሩ ተሰይመዋል። ሌሎች ባልደረቦቻችንም አሉ። የዌብና ማኅበራዊ መገናኛ አቀናባሪያችን አባየሁ ገበያው ናት። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚሰሙ ቅንብሮች አንዱን ለቅምሻ እናሰማችሁ። የቅምሻ ድምፁ የተሰናዳ ነው። ወደ ፕሮግራሙ የሚወስደንን አንዳንድ መነሻዎች ልግለጥላችሁ። ዓለም አቀፉን ወረርሽኝ እንዳይቀሰቀስ በሚል መሰንበቻውን በብዙዎች ዘንድ ስጋት ያሳደረውን ኤምፓክስ የተባለ በሽታ አስመልክቶ የተሰጠ ሙያዊ ማብራሪያ ዶክተር ነጋ አሊ ከዋሽንግተን ዲሲ ወጣ ብላ በምትገኘው የሜሪላንድ ክፍለ ግዛቷ የራክቪል ከተማ የሚገኙ የሼዲ ግሮቭ አድቬንቲስት የጤና እንክብካቤ ክሊኒክ የሚገኙ የጽኑ ህሙማን ሐኪም ናቸው ለትንታኔ የተጋበዙት። ዶክተር ነጋ በሐኪሞን ይጠይቁ በሁለተኛው አጋማሽ ይቀርባሉ። አሁን ወደ ቀዳሚው የዕለቱ አብይ ርዕስ ነው የምወስዳችሁ። በአጭር ጊዜ ውስጥ ትነሳላችሁ መባላችን ስጋት ገብቶናል ይላሉ የካ ክፍለ ከተማ ነዋሪዎች። በቂ ውይይት ሳይደረግና መተማመን ላይ ሳይደረስ ግን የሚነሳ የለም ይላል ክፍለ ከተማው በበኩሉ። በአዲስ አበባ የየካ ክፍለ ከተማ አንዳንድ ነዋሪዎች በኮሪደር ልማት በተባለው ሳቢያ በአጭር ጊዜ ውስጥ እነሳላችሁ መባላቸውን ለአሜሪካ ድምፅ አስታውቀዋል። ነዋሪዎቹ በሰጡት አስተያየት ከህዝቡ ጋር ውይይት ሳይደረግ በምንዘጋጅበት ጊዜ በቂ ጊዜ ሳይሰጠን ትነሳላችሁ መባላችን ስጋት አሳድሮብናል ሲሉ ነው ቅሬታቸውን ያሰሙት። የካ ክፍለ ከተማ በበኩሉ ቀደም ብሎ እንደተገለጸው ነዋሪዎችን ለማስነሳት የተቀመጠ ቀነ ገደብ የለም ነው የሚለው። ከቀብና ወንዝ ዳርቻ ልማት ጋር ተያይዞም የሚነሱ ነዋሪዎችን ማወያየት ጀምረናል ብለዋል። የክፍለ ከተማው የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ታደለ በቀለ ለአሜሪካ ድምፅ በሰጡት ምላሽ ህዝቡ ያላመነበት ስራ አይሰራም፣ በቂ ውይይትና ዝግጅትም ይደረጋል የሚል ምላሽ ሰጥተዋል። እነሆ ዝርዝሩ ነው።
ለደህንነታቸው በመስጋት ስማቸውን መግለጽ ያልፈለጉ የየካ ክፍለ ከተማ አንዳንድ ነዋሪዎች ለአሜሪካ ድምፅ በሰጡት አስተያየት የቀበና ወንዝ ዳርቻን ለማልማት በተያዘው እቅድ ምክንያት ከሚኖሩባቸው አካባቢዎች በአጭር ጊዜ ውስጥ ትነሳላችሁ መባላቸውን ገልጸው ይህ ጉዳይ ስጋት ፈጥሮብናል በማለት ቅሬታቸውን አሰምተዋል። በየካ ክፍለ ከተማ የወረዳ አራት ነዋሪ መሆናቸውን የገለጹት አንድ አስተያየት ሰጪ በክፍለ ከተማው ዋና መስሪያ ቤት በተጠራ ስብሰባ ይኸው ቅድመ ማስጠንቀቂያ መሰጠቱን ተናግረዋል።
በቃ በአስቸኳይ ትነሳላችሁ የሚል ነው። ምንድን ነው ምክንያታችሁ? በአጭር ጊዜስ እንዴት ነው የሚሆነው? አቅመ ደካሞች አሉ፣ ሽማግሌዎች አሉ፣ ተማሪዎች አሉ። ትምህርት ቤት አስመዝግበን ጨርሰናል፣ ትምህርት ቤት አስመዝግበናል። ያ ሁሉ ተደርጎ ምንድን ነው ምክንያታችሁ ሲባል በቃ በአጭር ጊዜ በወንዝ ተፋሰስ ይነሳል አሉ።
እስከ መቼ ነው የሰጧቸው አሁን ቀነ ገደቡ?
እነሱ ክፍለ ከተማ ላይ ተናገርን የሚሉት እስከ 21 ይላሉ፣ እስከ መስከረም 21 ነው የሚሉት።
በዚሁ ክፍለ ከተማ የወረዳ አራት ነዋሪ መሆናቸውን የጠቀሱት ሌላኛው አስተያየት ሰጭም ባለፈው ሳምንት አርብ ዕለት ነዋሪዎቹ ስብሰባ ተጠርተው ከመኖሪያቸው ባጠረ ጊዜ ውስጥ እንደሚነሱ እንደተነገራቸው ይገልጻሉ።
የካ ክፍለ ከተማ ነው መገናኛ የተጠራ ነው። እዛ ገባን እኛን ያወያዩን ሰዎች ግን ሰፈራችሁ ለልማት ስለሚፈለግ በዚህ እስከ መስከረም 21 ትለቃላችሁ ያለው። እንዴት ነው የምንለቀው? በዚህ 21 ቀን ውስጥ የት ነው የምንወዛው? የምንድን ነው ስምንሆነው? ምንድን ነው የምናደርገው?
ነዋሪዎቹ ባነሱት ቅሬታ ዙሪያ ለአሜሪካ ድምፅ አስተያየት የሰጡት የክፍለ ከተማው የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ታደለ በቀለ በበኩላቸው ባለፈው ሳምንት የተጠቀሰው ስብሰባ መጠራቱንና በርካታ ነዋሪዎችም መገኘታቸውን ገልጸው በስብሰባው ተሰምተዋል የተባለው መረጃ ግን የተሳሳተ ነው ብለዋል።
ሀይቀን ምናምን የተባለው እሱ ሐሰት ነው።
ውሸት ነው?
አዎ እሱ ውሸት ነው።
በስንት ቀን የተባሉት ማለት ነው?
የወንዝ ዳርቻ ልማት ነው ከኮሪደር ጋር የተገናኘ ሁለተኛ ዙር ጥናት አለ፣ ምን አለ፣ ህዝብ አወያየት አለ፣ እያንዳንዱ ስራ ይሰራል፣ በጣም በርካታ ስራ ይሰራል። ስለዚህ በኮሪደር ልማቱ እዚህ ፊት ለፊት በመንገዶች ዳርቻ ሲሰራ የነበረው ሂደት ተከትሎ ደግሞ በዛ ይሄዳበታል ማለት ነው።
በክፍለ ከተማው በሚገኝ የቀበና ወንዝ ዳርቻ የሚከናወነው ልማት የአዲስ አበባ ኮሪደር ልማት ሁለተኛው ምዕራፍ አካል መሆኑን የተናገሩት የኮሚኒኬሽን ኃላፊው አቶ ታደለ አሁን እየተከናወነ ያለው ህዝቡን የማወያየትና መረጃ የማጥራት ስራ እንደሆነ ተናግረዋል።
የወንዝ ዳርቻ ልማት ዙሪያ ከየት የት እንደሚደርስ ውይይት ተካሂዷል። በዛ ላይ ደግሞ ሰውም ሪያክት አደረገ። እንዴት ነው? ለምንድን ነው? ምን እነሳ የሚል ነገር ታሳቢ ተደረገ። ኦልሬዲ በቃ ተጀመረ። አሁን የማጥራት ስራ ገና የማጥራት ስራው ራሱ ስንትና ስንት ጊዜ ይወስዳል።
ስለዚህ የተቀመጠ ቀነ ገደብ የለም ነው እያልከኝ ያለኸው?
አዎ ቀነ ገደብ የለም። ቀጥታ በቃ እንደሚነሱ የማወያየት ስራ በምን አይነት መንገድ ዝም ብለን ሰውን ተነስ አትልም፣ ታወያያለህ በየደረጃው። ስለዚህ በአንድ ላይ ሆኖ ሰው ጉዳዩ ስለምን እንደሆነ እንዲያውቀው፣ ከዛ በኋላ ደግሞ በየደረጃ ያለው አካል ደግሞ እያንዳንዱን ነገር ደግሞ እየወረደም ዋን ቱ ዋንም እያገኘ ተነጋገር እየተግባባን ነው እየሰራን ያለን። አሁንም በኮሪደር ልማቱም እንደዛ ነው፣ እየተነጋገርን እየተግባባን የሰራ አሁንም ደግሞ ይህንንም በተመሳሳይ ነገር ነው የሚሰራ።
በስብሰባው ከወረዳ አንድ እስከ ወረዳ ሰባት ያሉት ነዋሪዎች መገኘታቸውንና የይዞታ ሰነዶቻቸውን እንዲያስመዘግቡ እንደተነገራቸው የጠቀሱት የመጀመሪያው አስተያየት ሰጪ አንዳንዱ አማራጭ ቀርቦለታል፣ ሌላው ደግሞ ይህን እድል አላገኘም ይላሉ።
ቅዳሜ ለታ የመዘገቧቸውን ሰዎች ባለስንት መኝታ ቤት ትፈልጋለህ ባለምን እያሉ ሲያስመርጡ ነበር። የግል ቤቶችን መሬት ትፈልጋለህ ወይንስ ኮንዶሚኒየም ሲሉ ቆዩ። እሁድ ለታ ደግሞ የሄድነውን ሰዎች ምንም አይነት ምርጫ የለም፣ በቃ ዝም ብሎ ብቻ ካርታ አስገቡ ነው፣ በቃ ጥርጊያ ነው ሁሉ ነገር። እና በጣም ስጋት ላይ ነው ያለ ነው።
ለአሜሪካ ድምፅ የተናገሩ ሶስተኛ አስተያየት ሰጭም ሰነዳችንን በመያዝ ሄደን ብንመዘገብም የተሰጠን አማራጭ ግን የለም ይላሉ።
ለሰው ለህዝቡ የሚሆን ነገር ተደርጎ ከፍሎ መኖር እንዲችል ምናምን የሆነ ሁኔታዎች ተመሳሰው ቢሆን በጣም ጥሩ፣ ግን እንደዚህ አይነት አማራጭ የለም። ይፈርሳል ምን ማለት ነው? ዝም ብሎ ድንገት ይፈርሳል ይባላል? ልጆች አሉ፣ ብዙ አይነት እንትን አለ፣ ማህበራዊ ህይወት ብዙ ነው። 40-50 ዓመት የኖረ ሰው በሀያ ቀን እንዴ ምን አይነት ፋሲሊ ምን አይነት ቤት ነው የምታገኘው?
የኮሚኒኬሽን ጽህፈት ቤት ኃላፊው አቶ ታደለ በቀለ ደግሞ በልማቱ ምክንያት ለሚነሳው ነዋሪ አማራጮችን ለመስጠት ጥናት እየተደረገ ነው፣ ህዝቡ ሊሰጋ አይገባውም ይላሉ።
የቅደም ተከተል ሂደት አለው። ከጥናት ጀምሮ እንግዲህ ጥናት ተደርጎ መሰራት አለበት የሚለው ነገር ኦልሬዲ ያልቋል። ግን ምን ያህል ሰው ነው ያለ፣ ምን ያህል ቤት ነው ያለ፣ ምን ያህል አባወራ ነው ያለ፣ ምን ያህል የቀበሌ ቤት፣ ምን ያህል የግል ቤት የሚለውን ነገር እሱ ሁሉ ይጠናል እንጂ ዝም ብሎ እንደ ነዋሪ ዝም ብለህ አንድ ላይ ጠቅልልህ ዝም ብለህ አፈናቅልህ ባንትለው ሁኔታ ላይ አይደለም ያለ። ስለዚህ ምንም እንትን የሚያሰጋ ነገር የለም።
ቅሬታቸው እስከሚፈታ ድረስ ውይይት ይደረጋል።
ውይይት እስከታች ድረስ ውይይት ይደረጋል። ከብሎክ ጀምሮ እስከ ክፍለ ከተማ ድረስ ይደረጋል። እየተደረገ እያንዳንዱ ነገር እንትን የተባለ ህዝብ ያመነበት ስራ ለምን እንሰራለን? ሁሉም ህዝብ ያመነበትን ስራ ነው እየሰራን የመጣን። አሁንም ተመሳሳይ ስራ ነው የሚሰራ።
የአዲስ አበባ የኮሪደር ልማት ሁለተኛው ምዕራፍ በተለያዩ የከተማዋ አካባቢዎች መጀመሩን ለማወቅ ተችሏል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ በተከታዩ ርዕስ ደግሞ ወደ መቀሌ እንሻገራለን። የትግራይ የጸጥታ ኃይሎች ከፖለቲካ ጣልቃ ገብነት እንዲቆጠቡ ሲል የክልሉ ፓርቲዎች ጠየቁ ይለናል። የትግራይ ክልል የጸጥታ ኃይሎች በክልሉ ፖለቲካ ጣልቃ እየገቡ በመሆናቸው ከዚህ ድርጊታቸው እንዲቆጠቡ ሲሉ ነው አራት የክልሉ ፓርቲዎች የጠየቁት። ፓርቲዎቹ ብሔራዊ ባይቶ አባይ ትግራይ ወይም ባይቶና፣ ሳልሳይ ወያኔ ትግራይ፣ ውድብ ናጽነት ትግራይ እንዲሁም አረና ትግራይ ለዲሞክራሲና ሉዓላዊነት ይህንኑ የጠየቁት በጋራ በሰጡት ጋዜጣዊ መግለጫ ነው። በመግለጫቸውም በክልሉ ሰልፍ የሚከለክሉ ጥሪ በአዋጅና በሕግ ያልተደገፈ ነው ሲሉም ተቃውመዋል። ትናንት እሁድ የክልሉ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ ከነዋሪዎች ጋር ለመወያየት በሽረ እንዳስላሴ ከተማ የተጠራ ስብሰባ ወቅት በተቃውሞ ግርግር መበተኑም ይታወሳል። የክልሉ ሰሜናዊ ምዕራብ ዞን አስተዳዳሪ አቶ ተላይ ፈቃዱ የመንግስትን ስራ በሚያደናቅፉ ላይ ሕግ እናስከብራለን ሲሉ ተናግረዋል። ሙልጌታ አስፋ ነው ያጠናቀረው።
መግለጫውን ያወጡት በትግራይ ክልል የሚንቀሳቀሱ ብሔራዊ ባይቶ አባይ ትግራይ፣ ባይቶና፣ ሳልሳይ ወያነ ትግራይ፣ ውድብ ናጽነት ትግራይ እንዲሁም አርና ትግራይ ለዲሞክራሲና ሉዓላዊነት ናቸው። ፓርቲዎቹ ዛሬ ሰኞ መስከረም 6 ቀን 2017 ዓ.ም በሰጡት የጋራ መግለጫ የትግራይ የጸጥታ ኃይሎች በአንድ የፖለቲካ ፓርቲ ውዝግብ ውስጥ በግላጭ እጃቸው አስገብተዋል ብለዋል። የክልሉን ፖለቲካዊ ሁኔታ የሚያወሳስብ፣ ክልሉን አደጋ ላይ የሚጥል እናም ሲቪላዊ አስተዳደርን በወታደራዊ ልዕልና የሚጠልፍ ምልክቶች እየታዩ ናቸው ሲሉም ፓርቲዎቹ ከሰዋል። የአረና ትግራይ ሊቀመንበር አቶ አምዶም ገብረስላሴ
ሲቪል ምምሕዳር ከይመስረት ጥራሕቲ የሆነስ ፖለቲካዊ ፓርቲታት ብፍላይ ካብ ህወሓት ወፃእ ኣለዉ
ሲቪላዊ አስተዳደር እንዳይመሰረት የሚያደርግ እንዲሁም ከህወሓት ውጭ ያሉ የፖለቲካ ፓርቲዎችን ከሰላማዊ ፖለቲካ ትግል ገፍቶ የሚያስወጣ ነው። ወታደራዊው ኃይል ጎልቶ የሚወጣበትን መንገድ የሚያመጣና ሰላማዊ ትግልን የሚያጠፋ በመሆኑ ይህ የጸጥታ ኃይሎቹ እንቅስቃሴ መወገዝ አለበት። በፖለቲካ መሳተፍ የፈለገ ጀነራል ይሁን ኮነሬ ከጸጥታ ኃይሉ ይውጣ። መሾም ሆነ መሻር የጸጥታ ኃይሎችን አይመለከታቸውም። ፖለቲካዊ ችግር የሚፈታው በፖለቲካ መፍትሄ ብቻ ነው።
የጸጥታ ኃይሉ ወገናዊነት ሳያሳይ የትግራይ ሰላም፣ ጸጥታና ደህንነት ማረጋገጥ አለበት ያሉት አራቱ ፓርቲዎች የክልሉ ጊዜያዊ አስተዳደር የሲቪላዊ አስተዳደር ኃላፊነቱን እንዳይወጣ በጸጥታ ኃይሉ ታግዷል ብለዋል። በአስቸኳይ አዋጅ ጊዜ ብቻ የሚከለከል ሰላማዊ ሰልፍ የማድረግ ህገ መንግስታዊ መብት ህጋዊ ሂደት ሳይከተል የታገደ በመሆኑ ተቀባይነት የለውም። ይህ ተግባር መፈንቅለ መንግስት የሚቆጠር ነው ሲሉ ወንጀለዋል። የውድብ ናጽነት ትግራይ ሊቀመንበር ዶክተር ደጀን መዝገበ የክልሉ ጸጥታ ኃይል በትግራይ የፖለቲካ ሂደት ስጋት እየደቀነ ነው ይላሉ።
ናይ ጸጥታ ስጋት የለን ኢልና ክንተኣማመን ይዝግበአና
የጸጥታ ስጋት የለም ብለን ነው መተማመን የሚገባን እነዚህን የጸጥታ ኃይሎች ስለያዝንን። ስለሆነም የጸጥታ ኃይሉ ልንተማመንበትና ልንኮራበት የሚገባን ተቋም እንጂ የምንፈራው መሆን የለበትም። ስብሰባ እንዳናካሂድ፣ ሰልፍም እንዳንወጣ፣ ሐሳባችን እንዳንገልጽ፣ ፖለቲካችንን እንዳናስተካክል ስጋት ሆኖ ከመጣ ግን ሌላ መልክ እየያዘ ነው ማለት ነው።
ዶክተር ደጀን ትላንት እሁድ በሽረንዳ ስላሴ ከተማ የጊዜያዊ አስተዳደሩ ፕሬዚደንት ጌታቸው ረዳ የጠሩት ስብሰባ በግርግር መደናቀፉ የማይገባ ተግባር ነው ብለዋል። ይህ የህወሓት አመራሮች በየትውልድ አካባቢያቸውን ድጋፍ ለማግኘት የሚያደርጉት እንቅስቃሴ የፈጠረው ነው ብለዋል። ፓርቲዎቹ ያነሷቸው ቅሬታዎች አስመልክቶ ከክልሉ የጸጥታ አመራሮች እስካሁን በቀጥታ የተሰጠ ምላሽ የለም። የክልሉ ምክትል ፕሬዚደንትና የጸጥታ ኃይሉ መሪ ሌተናንት ጀነራል ታደሰ ወረደ ከአንድ ወር በፊት በሰጡት መግለጫ የክልሉ ጸጥታ ኃይል ለማንኛውም አካል እንደማይወግንና በክልሉ በተለይ በመቀለ ከተማ የድጋፍም ሆነ የተቃውሞ ሰልፍ ለተወሰነ ጊዜ የተከለከለ መሆኑን አስታውቀው ነበር። ባለፈው ሳምንትም የክልሉ ጊዜያዊ አስተዳደር በወረዳና በዞኖች የሚያካሄደውን ሹምሽር እንዲያቆም፣ በተመሳሳይም ጉባኤ ያካሄደው ህወሓት በጊዜያዊ አስተዳደሩ ካቢኔ ያለውን ድርሻ ዳግም ለማስተካከል እንዳይንቀሳቀስ በመጠየቅ በክልሉ ሁለቱም የህወሓት ቡድኖች ለጸጥታ ስጋት የሚፈጥሩ ሰልፎች ከማካሄድ እንዲቆጠቡ ምክትል ፕሬዚደንቱ ማሳሰባቸው አይዘነጋም። የትላንትናው የሽረንዳ ስላሴ ከተማ ስብሰባ ግርግር አስመልክቶ አሜሪካ ድምፅ የጠየቃቸው የክልሉ ሰሜናዊ ምዕራብ ዞን አስተዳዳሪ አቶ ተክላይ ፍቃዱ ስብሰባው ግርግር ጥቂት ልዑክ ተሰጥቷቸው በተሰማሩ ሰዎች እየተፈጸመ ነው ብለዋል። ወደ ጸጥታ ማደፍረስ እንዳያመራ ለመከላከል ስብሰባው መሰረዙ ተናግረዋል። እንዲሁም የመንግስት ስራ በሚያደናቅፉ አካላት ላይ ህግ እናስከብራለን ብለዋል።
ልዩነት የሚፈታው በውይይትና በክርክር ነው። ለውጥ በሚፈልግና ብዙ ጥያቄ ባለበት ማህበረሰብ እንደዚህ አይነት ጨዋታ ትክክል አይደለም። ያም ሆነ ይህ ስብሰባውን በቀጣይ እናካሂደዋለን። እዚህ ያለነው ከጊዜያዊ አስተዳደሩ ስራ እየተሰጠው የሚፈጽምና በጀት የሚያስተዳድር ነው። ከዚህ ውጪ መሄድ ስርዓት አልባነት ነው። ይህን ደግሞ መንግስት ስርዓት ያስይዘዋል።
የሽረንዳ ስላሴ ከተማ ህወሓት ጽህፈት ቤት ኃላፊ አቶ ሐጎስ ካሳይ ትላንት ለአሜሪካ ድምፅ በሰጡት አስተያየት ስብሰባው የከተማው አመራሮች የማያውቁትና ያልተጋበዙበት ነው ሲሉ ተናግረዋል። በስብሰባው መስተጓጎል ላይም እጃችን የለበትም ብለዋል። የዞኑ አስተዳዳሪ አቶ ተክላይ ግን ስብሰባው መኖሩ ለከተማው አስተዳደር አሳውቀናል ሲሉ ምላሽ ሰጥተዋል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።
ወደ አንድ ዓለም አቀፍ ርዕስ እናምራና ወደ አገር ውስጥ ዘገባዎች እንመለሳለን። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ዋና ጸሐፊ ሶማሊያን ጎብኝተዋል። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ዋና ጸሐፊ ወርቅነህ ገበየሁ ዛሬ ሰኞ ለይፋ ጉብኝት ሞቃዲሾ ገብተዋል። ሶማሊያ ገለልተኛ አይደሉም በሚል ከወራት በፊት ወቀሳ ያቀረበችባቸው ዋና ጸሐፊ ተቋማቸው ሶማሊያ ለገጠሟት ችግሮች ገንቢ ሚና ይጫወታል ሲሉም ተሰምተዋል። በሀሩን ማሩፍ የተዘጋጀውን የዚህን ዘገባ ዝርዝር አስማማዋየ ነው እንደሚከተለው ያቀርበዋል።
አዲሾ the reception which I got from His Excellency the Minister under the leadership of President Hassan Sheikh, His Excellency, all the hospitalities, even if which I expected from the people of Somalia, I am really delighted. Me and my delegations has really want to thank you, Your Excellency, to you, to His Excellency President Hassan Sheikh, and most importantly to the people of Somalia for this reception. I came here more than 6 times, but this reception was different and really I appreciate. I know the message. This is, I want to thank the people of Somalia, and I'm very thankful, Your Excellency. Somalia is the founding member of IGAD. Somalia has contributed a lot for the establishment of IGAD in spite of all the challenges that we face in the region. Somalia is a very active country, resolving the conflicts in different areas, cooperation, coordination among our brotherly nations. As you know, the reason why we established IGAD is because we have a common problem, to resolve our common problems through coordination. In all our journey, Your Excellency, in these 36, 37 years, the contribution of the Federal Republic of Somalia is immense. So I want to thank you, your government, and also the people of Somalia. IGAD have a unique history with the people of Somalia. We were part of the mediation in the peace process, and we are part of all the challenges we are with the people of Somalia, and I can assure you that we will continue to be part of a solution. Our region nowadays facing challenges. In spite of all the challenges, our people across the board, all 8 member states, we are brothers and sisters. Destiny has brought us together. No one can separate us. Challenges may come and pass. Here, Your Excellency, I can assure you, for the challenge that the Federal Republic of Somalia faced, IGAD will play its constructive role. And also today, I'm very happy as IGAD to give a responsibility for the Federal Republic of Somalia to help us to bring our brothers and sisters, the Sudanese, to IGAD, as well as you know, Sudan is one of the biggest country in the continent, not only in the continent, in the world. You know, the generous people of Sudanese. Excellency the Minister was telling me he himself was educated there, and thousands of Somalis, thousands of Ethiopians, maybe millions of Ethiopians or others, they were there. Now they are in really, really in a big challenge. So I asked His Excellency to assist us to solve the conflict, to cease fire in Sudan. So this is a big responsibility. We are very confident that the Federal Republic of Somalia will be up to the task. Your Excellency, as you have mentioned, we discussed about having a center of excellence in blue economy. It's a very important component, a new term, but the wells that we have not yet tapped. Somalia has the largest coast in Africa, and also we are going to have that center.
ክብራትና ክብራን አድማጭ ተመልካቾቻችን የተከታተላችሁት የሶማሊያውን የኢጋድ ጉብኝት የተመለከተው ዘገባ ቀደም ብለን ያስተዋወቅነው ነበር። ሙሉን በእንግሊዘኛ ነው የሰማችሁት። ኋላ ላይ እንመለስበታለን። አሁን ወደ ሌላ ርዕስ ነው መስዳችሁ። ትራምፕ ለሁለተኛ ጊዜ ከተቃጣባቸው የግድያ ሙከራ የተረፉበት ነው። እንደ ባለስልጣናቱም ገለጣ ዶናልድ ትራምፕ ሁለት ወራት እድሜው ለሁለተኛ ዙር ከተቃጣባቸው ያልተሳካ የግድያ ሙከራ ተርፈዋል። በትላንትና ሁለት የተፈጸመውና ተጠርጣሪ በአሁኑ ወቅት በቁጥጥር ስር ያለበት ምርመራ ሂደት በፌዴራሉ የወንጀል ምርመራ ቢሮ ኤፍቢአይ መሪነት እየተካሄደ መሆኑም ተገልጧል። ድንገቱ ቀድሞውንም ከፍተኛ ትኩረት በሳበውና ባልተጠበቁ አስገራሚ እንቅስቃሴዎች በተመላው ምርጫ ሂደት አሜሪካውያን ሌላ ያልተጠበቀ ሁኔታ ገጥሟቸዋል። የአሜሪካ ድምጽ የዋይት ሃውስ ዘጋቢ አኒታ ፓውል ከዋሽንግተን ያደረሰችንን ዘገባ እንደሚከተለው አቀርባለሁ። የቀድሞ ፕሬዚዳንት ዶናልድ ትራምፕ ትላንት ከቀትር በኋላ ዌስት ፓልም ቢች ፍሎሪዳ ከሚገኘው የጎልፍ መጫወቻ ከበባቸው አቅራቢያ የተቃጣባቸው የግድያ ሙከራ በዘጠኝ ሳምንታት ጊዜ ውስጥ ተመሳሳይ ሁኔታ ሲገጥማቸው ለሁለተኛ ጊዜ መሆኑ ነው። ያሁኑ ታዲያ ትራምፕ ቀዳሜ ሐምሌ 6 2016 ዓመተ ምህረት እንደተቃጣባቸው እንደቀደመው የግድያ ሙከራ በቴሌቪዥን የቀጥታ ስርጭት አልተላለፈም። የምርጫ ዘመቻቸውን በማካሄድ ላይ ሳሉ የተተኮሱት ጥይቶች አንዱ የትራምፕን ጆሮ ሲያቆስል ሌላኛው ከጀርባቸው ቆሞ የነበሩ አንድ የስብሰባው ታዳሚ ለህልፈት መዳረጉም ይታወሳል። ከቀናት በኋላም ትራምፕ የሪፐብሊካን ፓርቲያቸው ፕሬዝዳንታዊ እጩነታቸውን ተቀበሉ። በትላንቱ ሙከራ ትራምፕ ያለመጎዳታቸውን ባለስልጣናቱ ይፋ አድርገዋል። ምርመራውን የሚመራው የፌደራል ወንጀል ምርመራ ቢሮ በበኩሉ ድርጊቱን የመግደል ሙከራ ይመስላል ማለቱ ተዘግቧል። ተጠርጣሪው ከሸሸበት ስፍራም AK-47 ጠመንጃና GoPro የተባለው ዘመናዊ የተንቀሳቃሽ ምስል መቅረጫና ሁለት በጀርባ የሚታዘሉ አነስተኛ ቦርሳዎች ተገኝተዋል። ዘግይቶም ተጠርጣሪው በዋናው አውራ ጎዳና ወደ አጎራባች ወረዳ በማምለጥ ላይ ሳለ በፖሊስ ተይዟል። የፓልም ቢች ወረዳ ዋና የፖሊስ አዛዥ ሪክ ብራድሻው ስለ ሁኔታው ሲናገሩ
The Secret Service agent that was on the course did a fantastic job. What they do is they have an agent that jumps one hole ahead of time to where the president was at.
ከጎልፍ መጫወቻ ሜዳው አቅራቢያ የነበሩት ልዩ ፕሬዝዳንታዊ ጥበቃ ቡድን አባላት ድንቅ ስራ ሰርተዋል። እንዲህ ያለ ድንገተኛ ሁኔታ ሲከሰት የሚያደርጉት ምንድነው? አንዳች ነገር ከመሆኑ አስቀድመው ፈጥነው ፕሬዝዳንቱ ካሉበት ስፍራ ይደርሳሉ። ስውር የፕሬዝዳንታዊ ጥበቃ ባለሙያው የጥቃቱን ፈጻሚ የጠመንጃ አፈሙዝ ካጥሩ ብቅ ብላ እንዳየም ወዲያውኑ ወደ ግለሰቡ በመተኮስ ተጠርጣሪው ግለሰብ አካባቢውን ጥሎ እንዲሸሽ አድርጓል።
የትራምፕ የምርጫ ዘመቻ ይህን በቀደመው ፕሬዝዳንት ላይ ለሁለተኛ ጊዜ ተቃጣ የግድያ ሙከራ ይፋ ባደረገ አንድ ሰዓት ባልሞላ ጊዜ ውስጥ ፕሬዝዳንት ጆ ባይደንና ምክትል ፕሬዝዳንት ካማላ ሃሪስ በጋራ በሰጡት ጋዜጣዊ መግለጫ ድንገቱን አስመልክቶ ተከታታይ ገለጻዎች እየተደረጉላቸው መሆኑንና ትራምፕ ካደጋው በሰላም መውጣታቸው ያሳደረባቸውን የፎይታ ስሜት ገልጠዋል። የፖሊስ አዛዡ ሪክ ብራድሻው እንዳብራሩትም ተጠርጣሪው የግድያ ሙከራውን የፈጸመው ከትራምፕ ከ300 እስከ 500 ያርድ ማለትም ከ274 እስከ 457 ሜትሮች ርቀት መካከል ካለ ስፍራ ከመገኝ ቁጥቋጦ ውስጥ ተደብቆ ነበር። ድንገቱን ተከትሎም አሜሪካውያን ቀድሞውንም ውጅምብር ያልተለየው የምርጫ እንቅስቃሴ እንዴት ካለ እገጠኝነት የጎደለው ሁኔታ ውስጥ ያስገባ ይሆን የሚሉ ጥያቄዎችን እንዲያነሱና እንዲጥሉ ማድረጉ እየተነገረ ነው። የግድያ ሙከራ ለማድረግ የተዘጋጀ AK-47 ጠመንጃ ያነገበ አንድ ሰው እንደምን ዘና ብሎ ከ275 ሜትሮች በሚለካ ርቀት ወደ ትራምፕ ሊቀርብ መቻሉን ጨምሮ የፊታችን ጥቅምት ወር መገባደጃ የሚካሄደው ምርጫ እየተቃረበ ባለበት ስጋቶች እንዲኖሩ ማድረጉ አልቀረም።
በቀድሞው የዩናይትድ ስቴትስ ፕሬዚዳንት ትራምፕ ዶናልድ ትራምፕ ላይ የተቃጣውን በትላንትናው ዕለት የደረሰ የግድያ ሙከራ የተመለከተ ዘገባ ነበር የተከታተላችሁት። ቀደም ብለን አስተዋውቀን የነበረውና ሙሉንም የእንግሊዝኛ ንግግራቸው የቀረበበትን የኢጋዱን ዘገባ ላስታውስ። አሁን የተሟላ ዘገባ ደርሶናል። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ዋና ጸሐፊው ሶማሊያ ይገኛሉ። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ዋና ጸሐፊ ወርቅነህ ገበየው ዛሬ ሰኞ ነው ለይፋ ጉብኝት ሞቃዲሾ የገቡት። ሶማሊያ ገለልተኛ አይደሉም በሚል ከወራት በፊት ወቀሳ ያቀረበችባቸው ዋና ጸሐፊ ተቋማቸው ሶማሊያ ለገጠሟት ፈተናዎች ገንቢ ሚና ይጫወታል ሲሉም ተናግረዋል። በሃሩን ማዕሩፍ የተዘጋጀውን የዚህን ዘገባ ዝርዝር አስማማው አየነው እንዲህ አሰናድቶታል።
የምስራቅ አፍሪካ ክልላዊ ተቋም ኃላፊ የሆኑት የምስራቅ አፍሪካ ልማት በየነ መንግስታት ኢጋድ ዋና ጸሐፊ ወርቅነህ ገበየው ዛሬ ሰኞ ለይፋዊ ጉብኝት ሞቃዲሾ ገብቷል። የጉብኝታቸውም ሶማሊያ ገለልተኛ አይደሉም በሚል ከወራቶች በፊት ወቀሳ ካቀረበችባቸው በኋላ የተደረገ ነው። የሶማሊያ ባለስልጣናት ላደረጉላቸው አቀባበል ያመሰገኑት ዋና ጸሐፊ ወርቅነህ ገበየው ተቋማቸው ሶማሊያ ለገጠሟት ችግሮች ገንቢ ሚናን ይጫወታል ሲሉ ተናግረዋል። በቆይታቸውም ከሶማሊያ ፌዴራል መንግስት ጋር በተላላቁ ጉዳዮች ላይ እንደሚወያዩ ኢጋድ አስታውቋል። የጉብኝት ኢጋድ ከሶማሊያ ጋር ያለውን ግንኙነት ለማጠናከርና በአፍሪካ ቀንድ ሰላም መረጋጋትና ብልጽግና ለማሳደግ ያለውን የማያወላውል ቁርጠኝነት ያረጋግጣል ሲልም ተቋሙ ቀድሞ ትዊተር ይባል በነበረው ኤክስ ማህበራዊ ድረገጽ ላይ ገልጿል። የሶማሊያ ውጭ ጉዳይ ሚኒስትር አህመድ ሙአሊም ፊቂ በሞቃዲሾ አውሮፕላን ማረፊያ ተገኝተው ዋና ጸሐፊውን ወርቅነህ ገበየውን ተቀብለዋቸዋል። የሶማሊያ ውጭ ጉዳይ ሚኒስቴር እንዳስታወቀው ከዋና ጸሐፊው ጋር የሚደረገው ውይይት ትብብር ማሳደግ፣ ክልላዊ ደህንነትን፣ የአየር ንብረት ለውጥንና የሶማሊያ የመጀመሪያ የብሉ ኢኮኖሚ ልቀት ማዕከልን በማቋቋም ላይ ያተኩራል። ኢጋድ ቀጠናዊ ጉዳዮችን ለመፍታት ትልቅ ሚና እንደሚጫወት ያላቸውን እምነትም የውጭ ጉዳይ ሚኒስትሩ ተናግረዋል።
ኢጋድ ከመጀመሪያውም ጥሩ አቋም በያዘበት በእኛና በጎረቤት መንግስት ኢትዮጵያ ማለታቸው ነው መካከል ስላለ ሁኔታ ተወያይተናል። እንዲሁም ሁለቱም ሀገራት አባል እንደመሆናችን ለመፍትሄውም የራሱን ሚና የመጫወት ኃላፊነት ኢጋድ ላይ አለ። ኢጋድ በሶማሊያ ግንባታ ላይ ያበረከተውን ትልቅ ሚና አጠንክሮ እንደሚቀጥልና አሁንም ቀጠናዊ ጉዳዮችን ለመፍታት የበኩላቸውን አስተዋጽኦ እንደሚያበረክቱ ተስፋ አደርጋለሁ።
ዋና ጸሐፊው ወርቅነህ ገበየው በበኩላቸው ተቋማቸው ሶማሊያ ለገጠሟት ችግሮች ገንቢ ሚናን ይጫወታል ሲሉ ቃል ገብተዋል።
Our region nowadays facing challenges. In spite of all the challenges, our people across the board.
አካባቢያችን በአሁኑ ጊዜ ፈተናዎች ገጥመውታል። በስምንቱም አባል አገራት በሚገኙ ህዝቦቻችን ያሉብን ፈተናዎች ቢኖሩም ወንድማማቾችና እህትማማቾች ነን። እጣ ፈንታ አንድ አድርጎናል። ማንንም ሊለየን አይችልም። ተግዳሮቶች ሊመጡና ሊያልፉ ይችላሉ። እዚህ ላይ ክብሩነቶ የሶማሊያ ፌዴራላዊ ሪፐብሊክ ለገጠሟት ተግዳሮቶች ኢጋድ ገንቢ ሚናውን እንደሚጫወት አረጋግጥልዎታለሁ።
ወርቅነ ገበየው የኬንያውን ዲፕሎማት ማቡ ማሊን በመተካት እንደ አውሮፓውያን አቆጣጠር በ2019 መጨረሻ ላይ ነው የምስራቅ አፍሪካ የልማት በየነ መንግስታት ዋና ጸሐፊ ሆነው የተመረጡት። በወቅቱ ህብረቱን የማትመራው ሶማሊያ የቀድሞውን የውጭ ጉዳይ ሚኒስትር አብድሰላም ኦመር ሃርሊን ለቦታው ውድድር ብታቀርብም ወርቅነ መመረጥ ችሏል። በያዝነው ዓመት መጀመሪያ ላይ ኢጋድ ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ስምምነት አስመልክቶ ያወጣው መግለጫ ተከትሎ ሶማሊያ ዋና ጸሐፊውን አድሏዊ ናቸው ስትል ከሳቸዋለች። በወቅቱ ወርቅነ ውጥረቱን አስመልክቶ በሰጡት መግለጫ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና በሶማሊያ ፌዴራላዊ መንግስት ግንኙነቶች ላይ እየታዩ ያሉ ለውጦች በእጅጉ ያሳስበናል ሲሉ ነበር የገለጹት። ከዚህ ሁኔታ አንጻር ሁለቱ እህታማች ሀገሮች አንድ የሚያደርጋቸውን የጋራ እሴቶች በማስጠበቅ ሁኔታውን በሰላማዊና በእርቅ ለመፍታት እንዲተባበሩም ዋና ጸሐፊው ጥሪ ያቀርባል ሲልም መግለጫው አክሏል። ሶማሊያ በበኩሏ መግለጫው የኢትዮጵያ መንግስት የሶማሊያን ሉዓላዊነትና የግዛት አንድነት በመጣስ የሚያደርገውን ድርጊት ማውገዝ ያልቻለ ነው ስትል ደስተኛ ለመሆኗን ገልጻ ዋና ጸሐፊው ይቅርታ እንዲጠይቁ መግለጫው እንዲያነሱና ተገቢውን እርምጃ እንዲወስዱ ማሳሰቧ የሚታወስ ነው። ባህሩ ማሩፍ ለተዘጋጀው ዘገባ አስማማየ ነው፣ ዋሽንግተን ዲሲ።
ሀሩንና አስማማውን አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ቀደም ብዬ በመግቢያ አስተዋወቅኩት ዘገባ ነው የምንመለሰው። በመንበረ ሰላማ ተፈጸመ ያሉትን ሽምሽረት ያልተቀበሉ የአላማጣ ነዋሪዎች ተቃውሞ አሰምተዋል። በትግራይ የተቋቋመውና ራሱን መንበረ ሰላማ ከፍተኛ ቤተ ክህነት ብሎ የሚጠራው ተቋም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓት ውጪ በሆነ መልኩ በራያና አካባቢው የራሱን አስተምህሮና አስተዳደራዊ ስርዓት በመዘርጋት ላይ ነው ያሉ የአላማጣ ከተማ ነዋሪዎች ተቃውሟቸውን ትላንት በሰላማዊ ሰልፍ ገልጠዋል። በአካባቢው ያሉት አብያተ ክርስቲያናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ስር እንደቆዩ የሚናገሩት የራያና አካባቢው አገረ ስብከት ስራ አስኪያጅ ሊቀ ስዩማን ሀብቱ አየነ የመንበረ ሰላማ ቤተ ክህነት ነባሩን መዋቅር በማፍረስ በራያና አካባቢ በሚገኙ 5 ወረዳዎች ስራ አስኪያጆችን ጨምሮ 20 የሚደርሱ ሰዎችን ሾመዋል ሲሉ ከሰዋል። ስለ ሹመቱ ዝርዝር መረጃ እንደሌላቸው የገለጹት የመንበረ ሰላማ ከፍተኛ ቤተ ክህነት ስራ አስኪያጅ ብፁዕ አቡነ አረጋዊ አካባቢው ከጦርነቱ በፊት በትግራይ ክልል ሲተዳደር የነበረ በመሆኑና የተፈናቀለውም ሰው ወደ ቀዬው በመመለሱ መተዳደር ያለበት በመንበረ ሰላማ የትግራይ ኦርቶዶክስ ቤተ ክርስቲያን ቤተ ክህነት ስር ነው ብለዋል። መስፍን አራጌ ዝርዝሩን ይዘዋል።
ራሱን መንበረ ሰላማ በሚል የሚጠራው የትግራይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቤተ ክህነት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓት ውጭ የራሱን አደረጃጀት በራያና አካባቢው እያቋቋመ ነው ያሉ የአላማጣ ከተማ ነዋሪዎች ትናንት መስከረም 5 ቀን 2017 ዓ.ም ተቃውሟቸውን በሰላማዊ ሰልፍ ገልጸዋል። በደህንነት ስጋት ስማቸው እንዳይገለጽ ያሳሰቡ የሰላማዊ ሰልፉ ተሳታፊ ይህ የእምነት ነጻነትን የሚጋፋ ተግባር ነው ሲሉ ቅሬታቸውን አሰምተዋል።
ሰራዊት ሲሸሽ ህወሓት አብረው የሸሹ ካህናቶች ተመልሰው መጥተው አሁን በአባ ሰላማ ነው የምትገዙት፣ አቡነ ዲስቆሮስም አይደሉም፣ ሌላ ፓትርያርክ ነው ቅዳሴ ስትቀድሱ መጥራት ያለባችሁ፣ ይህን ሲሉ አንቀበልንም ነው የህዝቡ ጥያቄ። ይሄ በሚሆንበት ሰዓት ታጣቂዎች መጥተው ደግሞ ማተም ራያን አካባቢ ሀገረ ስብከት የሚል አስረክቡ፣ በአባ ሰላማ ነው የምትገዙት፣ የታፈኑም አሉ፣ ዝርዝሩ አሁን ባይኖረኝም የተደበደቡ ካህናትም አሉ። ትላንት ጎልአጆ ጊዮርጊስ የሚባለው ጋር ሄደው ስብከት እናደርጋለን በአባ ሰላማ ቅዳሴውም ሁሉ የሚመራው በዛ ይሆናል ሲል ህዝቡ እምቢተኝነት አሰማ። አላማጣ ለሚገኘው ለፌዴራል ፖሊስ ቅሬታውን አሰማ። ለመከላከያም የተለያየ ቦታ ስለሆነ ካምፓቸው ለመከላከያም በሰልፍ ሄዶ ገልጿል። እኛ አንድ ሃይማኖት፣ አንድ ሀገር፣ አንድ ፓትርያርክ ነው ያለን የሚል በሰልፍ አሰምቷል።
በሰሜኑ የኢትዮጵያ ጦርነት ወቅት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ጋር ግንኙነታቸው ተቋርጦ እንደነበረ ያስታወሱት ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ የተቋቋመው የራያና አካባቢው ሀገረ ስብከት ስራ አስኪያጅ ሊቀ ስዩማን ሀብቶየነ ናቸው። ከሰላም ድርድሩ በኋላ ግንኙነቱ ቀጥሎ ካለፈው አንድ ዓመት ጀምሮ በቅዱስ ሲኖዶስ ስር ሲተዳደሩ መቆየታቸውን አስረድተዋል። ሊቀ ስዩማን ተፈናቅለው በተለያዩ የትግራይ አካባቢዎች የነበሩ ሰዎች በቅርቡ ወደ ራያ መመለሳቸውን ተከትሎ የመንበረ ሰላማ የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን አመራሮች ነባሩን አደረጃጀት በማፍረስ የራሳቸውን ሰዎች በመሾም ላይ ናቸው ሲሉ ከሰዋል። ስራ አስኪያጁ በራያ አላማጣ፣ አውፍላና ዛታ ወረዳዎች እንዲሁም በአላማጣና ኮረም ከተሞች አምስት ስራ አስኪያጆችን ጨምሮ 20 የሚደርሱ ሰዎች በመንበረ ሰላማ በኩል ተሾመዋል ሲሉ ተናግረዋል። ራያ ባላ የተባለ የሚጠራው አገረ ስብከት ደግሞ ተጨፍልቆ በትግራይ ጨርጨር አገረ ስብከት ስር ሆኗል ብለዋል።
የመጨረሻው መንግስት አንድ እልባት ሲሰጥበት ድረስ ወደ ፌዴራል ጠቅላይ ቤተ ክህነት መሆን አለብን የሚል የስድስት ወረዳዎች የተውጣጣ ማህበረ ካህናትና ህዝበ ክርስቲያን ጩኸት አቅርበናል ወደ ቅዱስ ሲኖዶስ። ቅዱስ ሲኖዶስም ራስን ችሎ ሀገረ ስብከት ሆኖ እንዲተዳደር ስድስት ወረዳዎቹ ቀጥታ ወደ ጠቅላይ ቤተ ክህነት መንግስት የመጨረሻ ውሳኔ ሲሰጥበት ድረስ ወደ ፌዴራል እንድንሆን ውሳኔ አሳረፈልን ቅዱስ ሲኖዶስ። እዚህ መሀል በእርቀ ሰላም መሰረት ተፈናቃ ወደ ሀገሩ ይግባ ሲባል ይህንን ስበብ ተደርጎ በእያንዳንዱ ቤተክርስቲያን ታጣቂ ኃይሎች በመመደብ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚለውን ማህተም በመንጠቅ መንበረ ሰላማ ትግራይ እየተባለ የቤተክርስቲያኑ ሁሉም ማህተም እየቀየሩት በኃይል ይገኛል።
የአሜሪካ ድምጽ የራያና አካባቢውን ሀገረ ስብከት ስራ አስኪያጅ ሊቀ ስዩማን ሀፍቶ አየነ በማብራሪያቸው የገለጿቸውን ነጥቦች ከሶስተኛ ወገን አላረጋገጠም። ሹመቱን በመፈጸም ላይ ናቸው በሚል ወቀሳ ከቀረበባቸው መካከልም የደቡባዊ ትግራይ ሀገረ ስብከት ስራ አስኪያጅ መምህር አንቀ ባህሪ ታመነን በስልክ ጥሪም ሆነ በጽሁፍ መልእክት ለማግኘት ያደረግነው ጥረት አልተሳካም። ሆኖም የመንበረ ሰላማዊ ትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ስራ አስኪያጅ ብፁዕ አቡነ አረጋዊ ተከታዩም ብለዋል።
ነባሩ ተፈናቅሎ የነበረ ወደ ቦታ ወደ ቀዬው ከተመለሰ አስተዳደሩም በመንበረ ሰላማዊ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ነው መሆን ያለበት። ያም ደግሞ የነበረው ሊቀነ ካህናት ሊኖሩ ይችላል የነበሩ። አሁን ምን እንዳደረጉ መረጃ የለኝም። አብዛኛው ገና ነው ያለው። ዞን ሀገረ ስብከቱ ግን እየሰራ ነው ያለው። እስከታች እየወረደ ነው ያለው። ያው ምን እንደደረሰ ግን ሪፖርት ሊያቀርብልን እንችላለን። ያለው ሁሉም አጥቢያ ቤተክርስቲያን ግን ማህተማቸው መንበረ ሰላማዊ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ግዴታ ነው። ይሄ
በሹምሽር ሂደቱም የመብት ጥሰቶች ተፈጽመዋል በማለትም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የሚደገፈው የራያና አካባቢው ሀገረ ስብከት ስራ አስኪያጅ ሊቀ ስዩማን ሀፍቱ አየነህ ይከሳሉ።
ቤተክርስቲያን ስለ ፖለቲካ የሚያገባን ጉዳይ አልነበረም። ቤተክርስቲያኗ ግን ራሳችላ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመለየትና ህዝቡ ሳይወድ ካህኑ ሳይወድ ቤተክርስቲያን ሳትወድ ይህን የሚደረገው ጥረት ግን ያሳግትልም ሰው ያጣ ነው፣ መንግስትን ያጣ ነው።
ሂደቶች ሰብአዊ መብቶችን በማይጋፉና ህጋዊነትን ባልጣሱ መልኩ እንዲካሄድ አቅጣጫ እንደሚቀመጥ ብፁዕ አቡነ አረጋዊ በበኩላቸው አስረድተዋል።
አሁን ሂደቶች ግን ሰው ማፈናቀሉ ሰው ማንገላታት ግን እንደማይገባል እነሱም እነግራቸዋለን። ምክንያቱም የነበረው ሰራተኛ በኢትዮጵያ የሚለው ነገር አይሰራም። የትግራይ ኦርቶዶክስ ተዋሕዶ መንበረ ሰላማ ስር የተቋቋመው ራሱን ስራ አለው የራሱን ችሎ የሄደ ስለሆነ
ሊቀ ስዩማን ሀፍቱ ጉዳዩን ለቅዱስ ሲኖዶስና ለሚመለከተው መንግስታዊ አካል ቢያቀርቡም እስካሁን ምላሽ አለማግኘታቸውን ይናገራሉ። በአንጻሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ምክትል ጸሐፊ ሊቀ ብርሃናት አባ ተክለ ያሬድ ጎርጎሪዎስ ተፈጸመ የተባለውን ሹመት በተመለከተ መረጃ እንደሌላቸውን ያመለከቱት
የምናውቀው የደረሰንም ነገር የለም እንደ ጽሕፈት ቤትና አላወቅኩትም። ጉዳዩን ከራያ አካባቢ ጉዳዩን ለቅዱስ ሲኖዶስ አሳውቀናል የሚል መልእክት ነበር የጠቆሙ።
አላወቅኩም በእውነቱ። በአውቅ ኑሮ አልቸገርም፣ የማውቀው ነገር አውቃለሁ ለማለት።
ብፁዕ ቅዱስ አቡነ ማትያስ በተገኙበት ሐምሌ 27 ቀን 2015 ዓ.ም በተደረገ የቅዱስ ሲኖዶስ ስብሰባ ራያና አካባቢውን ብፁዕ አቡነ ዲዮስቆሮስ በሊቀ ጳጳስነት እንዲመሩና እንዲያደራጁ በጠቅላይ ቤተ ክህነትም በኩል ጊዜያዊ በጀት እንዲመደብና አገልግሎቱ እንዲቀጥል ሲል የቅዱስ ሲኖዶስ ምልዓተ ጉባኤ መወሰኑን ለራያና አካባቢው ወረዳዎች ቤተ ክህነት በተጻፈው ደብዳቤ ላይ ተመልክቷል ሲሉ ሊቀ ስዩማን ሀፍቱ ተናግረዋል። ትግራይ ውስጥ ለሁለት ዓመታት በነበረው ጦርነት ወቅት በትግራይ የኢትዮጵያ ቤተ ክርስቲያን ተቋማት ላይ ውድመት ሲደርስና ምዕመናን ላይ ግድያ ሲፈጸም ሲኖዶሱ ዝምታን መርጧል ያሉት የትግራይ ሃይማኖታዊ አባቶች ራሳቸውን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በመለየት መንበረ ሰላማ ከሳቴ ብርሃን የትግራይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቤተ ክህነት የሚል ማቋቋማቸው ይታወሳል። የሊቀ ጳጳሳትና ኤጲስቆጶሳትን ሹመት በታሪካዊዋ አክሱም ጽዮን ቤተ ክርስቲያን ያጸደቁትም በዚያው ሰሞን ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም እንዲህ አይነቱ ውሳኔ መዋቅራዊ አንድነትን የሚሸረሽር ነው ከማለት ባለፈ ሐምሌ 6ና 23 ቀን 2015 ዓ.ም ተደረገውን የአራት ሊቃነ ጳጳሳትና የዘጠኝ ኤጲስቆጶሳትን ሹመት በአንጻሩ መንበረ ሰላማ በሚል ቤተ ክህነታቸውን በአዲስ መልክ ያደራጁት የትግራይ ሃይማኖታዊ አባቶች ህገ ቤተ ክርስቲያንን ተከትለው መቋቋማቸውን በማውሳት በምትኩ ወቃሾቻቸው ሰዎቻቸውን ይወቅሳሉ። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራቂ።
መስፍን አራጌን ለዘገባው አመስግኜ ወዲህ ወደ ዋሽንግተን የሚመለስን ዘገባ ላሰማችሁ። እስራኤል ሁቲዎች ላደረሱት የሚሳኤል ጥቃት የአጸፋ ምላሽ እሰጣለሁ ማለቷን ይመለከታል። በማዕከላዊ እስራኤል የደረሰውን ጥቃት ተከትሎ የእስራኤሉ ጠቅላይ ሚኒስትር አገራቸው ብርቱ ያሉትን ዋጋ አጥቂዎቿን ታስከፍላለች ሲሉም ዝተዋል። በእስራኤልና ሐማስ መካከል ግጭት በቀጠናው እየተስፋፋ በመጣበት በዚህ ሰዓት ጉዳት ያላደረሰ ነው የተባለ ጥቃት በኢራን የሚደገፉት የየመን ሁቲ ታጣቂዎች ኃላፊነቱን መውሰዳቸውም ተመልክቷል። ብራሽ አርባሳዲ የተጠናቀረውን የዚህን ዘገባ ዝርዝር ኤደን ገረመው እንደሚከተለው ታቀርበዋለች።
በማዕከላዊ እስራኤል ሞዲን ከተማ አቅራቢያ ትንሽ የእሳት ጨረፍታ ታይቷል። እሳቱ ከኢራን ጋር ጥምረት ያላቸው የየመን ሁቲ አማጽያን ከ240 ኪሎ ሜትር ርቀት ላይ የተኮሱት ፈጣን ተቀጣጣይ ሚሳኤል ውጤት ነው። የሁቲ ታጣቂዎች ቃል አቀባይ ብርጋዴር ጄኔራል ያህያ ሳሪ አንሳር አላህ ከተሰኘ መገናኛ ብዙሃን ጋር በነበራቸው ቆይታና በአሶሽየትድ ፕሬስ ዘገባ መሰረት የሚከተለውን ብለዋል።
ጠላታችን እስራኤል በመጪው የጎርጎሮሲያኑ ጥቅምት 7 አንድ ዓመት በሚሞላው ተልዕኮ ተጨማሪ ጥቃቶችን መጠባበቅ ይኖርባቸዋል። ይሄ ደግሞ የተጨቆኑ የፍልስጤም ሕዝቦችን የመደገፍ ተልዕኮን ያካትታል።
ሳሪ በጠቀሱት በጥቅምት 7ቱ የሐማስ የሽብር ጥቃት 1200 እስራኤላውያን ሲገደሉ 250 ታግተዋል። ይህንን ተከትሎም እስራኤል በጋዛ ላይ እየወሰደችው ባለው የአጸፋ እርምጃ ጥቃት በአስር ሺዎች የሚቆጠሩ ፍልስጤማውያን ተገድለዋል። እስራኤል በሳምንቱ ማብቂያ በተፈጸመባት የሚሳኤል ጥቃት ምንም አይነት ሞት ባይመዘግብም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ለካቢኔያቸው እንበቀላለን ሲሉ ቃል ገብተዋል። ቤንያሚን ነታንያሁ
אנחנו במערכה רב זירתית מול ציר הרשע של איראן
በኢራን ዘርፈ ብዙ የክፋት ምህዋር በብዙ ግንባሮች ዘመቻ ላይ ነን። አሁን ላይ እኛን ለማጥቃት በመከሩ ቁጥር ከፍተኛ ዋጋ እንደምናስከፍላቸው ማወቅ ነበረባቸው። ሐማስ የራሱን ጥፋት ባስከተለውና የተጠለፉ ዜጎችን እንዲለቀቁ የሚያደርገው ቁርጠኛ እርምጃችን እየተማረ ነው።
ታጋቾቹን ወደ ቤታቸው ለመመለስ ቃል ቢገቡም እጅግ ብዙ እስራኤላውያን ኔታንያሁ ምንም እያደረጉ አይደለም ይላሉ። እስራኤል ቻርጅ በቴል አቪቭ የሚኖሩ ተቃዋሚ ናቸው።
He doesn't care that they'll die. He doesn't care about nothing.
ቢሞቱም ግድ የለውም። ስለምንም ነገር ደንታ የለውም። የሚጨነቀው መምራት ስለመቀጠሉ ብቻ ነው። እየመራ እንኳ አይደለም። እስራኤል ውስጥ ምንም እያስተዳደረ አይደለም። እስራኤል በሙሉ ስርዓት አልበኝነት ውስጥ ናት።
በእስራኤል የቤንያሚን ኔታንያሁ መንግስትን የሚቃወሙ ሰልፎች አዲስ አይደሉም። ይሁን እንጂ የእስራኤል ወታደሮች የስድስት ታጋቾችን አስክሬን ካገኙ በኋላ እነዚህ ህዝባዊ ሰልፎች በድጋሚ ተነቃቅተው ቀጥሏል። እስራኤልና ዩናይትድ ስቴትስ አሸባሪ ስትል የሰየመችው ሐማስ የታጋቾቹን መለቀቅ ጨምሮ የተኩስ አቁም ስምምነት አለማክበርን በተመለከተ አንዳቸው ሌላኛውን ተጠያቂ ያደርጋሉ። ለአራሽ አርባሳዲ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የአማርኛው ቋንቋ አገልግሎት የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። የሁለተኛውን አጋማሽም እያገባደድን ነው። ለዚህ ክፍል ቀዳሚነት ሳምንታዊ ዝግጅት ነው ሐኪሙን ይጠይቁ። ሐኪሙን ይጠይቁ ለዛሬ ዓለም አቀፍ ወረርሽኝ እንዳይቀሰቀስ በሚል ስጋት ያሳደረውን ኤምፓክስ እንዲቀር በተባለው የቀደመ መጠሪያው ደግሞ የዝንጀሮ ፈንጣጣ አሁን የደረሰበትን ለመከላከያ የሚሰጠውን ክትባትና ለሕክምና የሚሰጡትን መድኃኒቶች ፍቱንነት ለተመለከተ ቅንብር እንግዳ ጋብዟል። እንግዳችን ዶክተር ነጋሊ ከዋሽንግተን ዲሲ ከተማ ወጣ ብላ ከምትገኘው የሜሪላንድ ክፍለ ግዛቷ የራክቪል ከተማ የሼዲ ግሮቭ የአድቬንቲስ ጤና እንክብካቤ ክሊኒክ የተላላፊ በሽታዎችና የጽኑ ህሙማን ሐኪም ናቸው። ከዶክተር ነጋ ጋር የነበረን ቆይታ እንዲህ አሰናድተነዋል። ዓለም እጅግ አስከፊ በሆነ ወረርሽኝ ውስጥ ካለፈ ገና 2 ዓመቱ ነው። ኮቪድ እጅግ አደገኛ መሆኑ ብዙዎቹን ተስፋ ወደ ማስቆረጥ ደረጃ ድረስ የደረሰበት ሁኔታ እንደነበር የምናስታውሰው ነው። ከዛ አንጻር አዲስ ወረርሽኝ ሲመጣ ያ ወረርሽኝ የሚጠይቀውን ጥንቃቄ በቀላሉ ማቆም የሚቻል እንኳን ቢሆን ያን አይነት ጥንቃቄ ያለማድረግ ቸሌ ማለት ዝንባሌ
ይኖራል ይባላልና ወረርሽኞችን በመታከት የማየት ዝንባሌ ወይንም ደግሞ እኔን አይመለከተኝም አይነት ደረጃ የመድረስ ሰዎች ላይ የሚፈጥረው የመሰላቸት ዝንባሌ አንዳንዴ ለውይይት ሲነሳ ይታያል። እንዲህ ያለ ስጋት አለዎት? ሰዎች በመሰላቸት ማድረግ የሚገባቸውን ጥንቃቄ እንዳያደርጉ ወይንም ደግሞ ይዘናጋሉ የሚል ስጋት አለዎት?
አዎ፣ ይሄ ስጋት ሁልጊዜ አለ። ኮቪድ በዓለማችን ላይ ምን ሰርቶ እንደሄደ በተለይ ደግሞ አሜሪካን ሀገር ውስጥ ሁላችንም አይተነዋል። ያንድን ሀገር ማህበረሰብ ያናጋ፣ የኢኮኖሚ ሁኔታ ያናጋ። ግን አሁን ለምሳሌ ኮቪድ እያለም ወደ መጨረሻው አካባቢ አይተነዋል። ብዙ ሰዎች ማድረግ የሚገባቸው ነገር ሳያደርጉ እየቀሩ እየተያዙ መጥቷል። ቫክሲን አንወስድም ያሉ አሉ። ቤዚክ የሆነ መሰረታዊ የሆነ መከላከያ ማስክ ማድረግ የሚቃወሙ ብዙ ሰዎች ነበሩ። እንግዲህ በኮቪድ ነው። ይሄ ኮቪድ ምን ያህል ገዳይ እንደሆነ አይተነዋል። በተለይ ደግሞ የመጀመሪያዎቹ 6 ወራት ላይ ምን ያህል ገዳይ እንደሆነ አይተነዋል። ይህ ቫይረስ በሚመጣበት ሰዓት አይ ይሄ ሩቅ ቦታ ነው ያለ፣ ሌላ ሁጉር ነው ያለ፣ እንደዚህ አናድርግ ምናምን የሚል መሰላቸት ሊመጣ ይችላል። በተጨማሪ ደግሞ የመግደል አቅሙ ደግሞ ከዛም በጣም ያነሰ ስለሆነ ቀላል ነው የሚሆነው።
ዶክተር ነጋ፣ እስኪ አሁን ደግሞ ሕክምናውን የሚመለከቱትን ጭብጦች መልከት እናድርግ። ለመሆኑ ይህን ኤምፓክስ የተባለ ተላላፊ በሽታ ለማከም የሚያግዙ መድኃኒቶች አሉ? ካሉ የትኞቹ ናቸው? ለማንስ ነው የሚሰጡት?
አንድ ሰው ከተያዘ በኋላ የሚሰጡ አንታይቫይራል የተባሉ መድኃኒቶች አሉ። ሁሉም መድኃኒቶች አሁን በአሜሪካው ኤፍዲኤ የተረጋገጠላቸው የተመሰከረላቸው አይደሉም፣ አፕሮቭድ አይደሉም። ለሁሉም ሰው አይሰጡም። ለተወሰኑ ሰዎች ብቻ ነው የሚሰጠው። እጅግ በጣም ከባድ በሽታ ያላቸው፣ የአይን ኢንፌክሽን የሚያመጣል ከሆነ፣ እርጉዝ ወይንም የሚያጠቡ ሴቶች ከሆኑ፣ ወይንም ኢሚዩኒታቸው ዝቅተኛ ደረጃ ላይ የሆነ ለምሳሌ ያህል እጅግ በጣም የገፋ የኤች አይ ቪ ኢንፌክሽን ያላቸው ወይንም በዚህ ሀገር ኦርጋን ትራንስፕላንት ንቅለ ተከላ የሚባለው አድርገው ያንን ለመከላከል ያኛውን ሰውነታችን ያን ለማስወገድ ጥረት እንዲያደርግ ለመከላከል የሚሰጡ መድኃኒቶች አሉ። መከላከያችንን በጣም ዝቅ የሚያደርጉ እንደዚህ አይነት ሰዎች ላይ ወይም በተለያየ መንገድ የመከላከያላቸው የቀነሱ ሰዎች ላይ ነው የሚሰጠው። ግን እንደዛም ሆኖ እነዚህ መድኃኒቶች 2-3 ናቸው። በደንብ ለዚህ በሽታ ሊሆኑ ይችላሉ ተብሎ ተረጋግጦ ማስተማመኛ አልተሰጣቸውም። በዚህ ሀገር ኦፍ ሌብል ወይም ኤክስፐሪመንታል ድራግስ የሚባሉ
በሙከራ ላይ ያሉ ናቸው። ገና
በሙከራ ላይ ያሉ ናቸው።
መልካም ዶክተር ነጋ፣ እስኪ ደግሞ ክትባቱን የሚመለከተውን ሁኔታ እናጤን። ለዚህ በልማድ የዝንጀሮ ፈንጣጣይ በመባል ቀደም ሲል ይታወቅ ለነበረ በርካታ ሀሳቦችን ላነሳንበት የህመም አይነት የመከላከያ ክትባትን የተመለከተ ጉዳይ የተለየ ትኩረት እየሳበ ነው። ለመሆኑ ክትባቱ በሽታውን በመከላከሉ ረገድ ምን ያህል ለስኬት የበቃ ነው?
አዎ፣ ይሄ ኤም ፖክስ የዝንጀሮ ፈንጣጣይ የሚባለው በሽታ ክትባት አለው። ክትባቱም በጣም ስኬታማ ነው፣ ጥሩ ውጤት ያመጣል። ይሄ ክትባት ድሮ የፈንጣጣ በሽታን ከዓለም ላይ ለማስወገድ የተጠቀምንበት ክትባት ነው። እንግዲህ ኤምፖክስን የኦርቶፖክስ ቫይረስ አንዱ አባል ነው እና እነዚህ ቫይረሶች ብዙ ዝርያዎች አሏቸው። ስሞል ፖክስ የሚያመጣው ቫሪዮላ የሚባል ቫይረስ አለ። የዝንጀሮ ፈንጣጣ የሚያመጣው አለ። ታና ፖክስ የሚባል አለ። ካሜል ፖክስ የሚባል አለ። ካው ፖክስ የሚባል አለ። አላስካ ፖክስ የሚባል አለ። የተለያዩ ብዙ ዝርያዎች አሏቸው። ከነዚህ ሁሉ ቫይረሶች አንዱ ቫይረስ ቫክሲኒያ ቫይረስ የሚባለው የዲኤንኤ ቫይረስ ነው። እሱ ነው ለፈንጣጣም ለዝንጀሮ ፈንጣጣም በሽታ ክትባት የሚውለው። ይሄ ቫይረስ የተለየ ባህሪ ያለው ቫክሲኒያ ቫይረስ የሚባለው እና የተለያዩ አጥቢ የሆኑ እንስሳትን ሴሎች ኢንፌክት ማድረግ ይችላል እና በዚህ ኔቸሩ በቫይረስ ቫክሲን ሪሰርች ላይ ትልቅ ቦታ ያለው ቫይረስ ነው። ከፈንጣጣም ከዝንጀሮ ፈንጣጣም ጋር አንድ አይነት ዝርያ ስላለው ይህን ቫይረስ ተጠቅመው ነው ክትባቱን የመጣው ክትባቱ የተሰራው። ይሄ ክትባት ፍቱን ስለሆነ ፈንጣጣን ሙሉ በሙሉ ከምድረገጽ ለማጥፋት ተችሏል። አንድም በሽታ ከምድረገጽ ለማጥፋት በጣም ከባድ ነው። ፈንጣጣ የተለያዩ የራሱ የሆኑ ባህሪዎች ስላሉት ነው ከዚህ ዓለም የጠፋው። ምክንያቱም ፈንጣጣ ከሰው በላይ ሌላ ሪዘርቫ ወይም ተሸክሞ የሚይዘው ሌላ እንስሳ የለም። ከሰው ብቻ በመገኘቱ ነው ሰውን ብቻ ነው ኢንፌክት የሚያደርገው እና ለዛ ነው የጠፋው። ወደ መንኪ ፖክስ ስንመጣ አሁን መንኪ ፖክስ ፈንጣጣ ለማስወገድ በተደረገው ክትባት ያኔ ብዙ ሰው ስለተከተበ ብዙ ሰው ኢሚዩኒቲ የመከላከያ ኃይሉ ስላለው ይህ ቫይረስ በደንብ አይታይም ነበር። አሁንም ተለቅ ተለቅ ባሉ ሰዎች ላይ ብዙም አይታይም። ይህ ክትባት እስከ 5 ዓመት ድረስ ምንም አይነት በሽታ ኢንፌክሽን እንዳይዝ ማድረግ ይችላል። እስከ 20 ዓመት ድረስ ደግሞ አንድ ሰው ቢያዝም ከባድ በሽታ እንዳይሆን ሊቆጣጠረው ይችላል የሰውነታችን መከላከያ። እና ፍቱን ክትባት ነው።
ዶክተር ነጋ፣ ይህ ክትባት ከአንድ በላይ አይነቶች ይኖሩት ይሆን? ከሆነስ ጠባያቸው ምን ይመስላል? እንዴትስ ነው ከበሽታው የሚከላከሉት?
ክትባቱ 2 አይነት ነው። የመጀመሪያው ክትባት በእንግሊዝኛ ሬፕሊኬሽን ኮምፒተንት የምንለው ነው። ማለት ላይቭ የሆነ ቫይረስ ነው፣ ሰውነታችን ውስጥ ገብቶ ይራባል፣ ግን ብዙም በሽታ ስለማያመጣ አንቲቦዲውን በመፍጠር ሰውነታችን መከላከያ ኃይል እንዲኖረው ያደርጋል። ግን ይህን ክትባት ብዙውን ጊዜ የመከላከያ ኃይላቸው በጣም ለተጎዱ ሰዎች፣ ለምሳሌ ያህል አድቫንስድ ኤችአይቪ ኢንፌክሽን ላላቸው ወይንም በተለያዩ ምክንያት በኦርጋን ትራንስፕላንቴሽን ይሁን በካንሰር ይሁን በኪሞቴራፒ ይሁን የመከላከያ ኃይላቸው በጣም የተጎዳ እርግጠኛ የሆኑ ሰዎች ላይ ይህ ክትባት አይሰጥም። ለምን? ሰውነታችን ውስጥ ገብቶ መራባት ስለምችል ራሱ በጣም ከባድ በሽታ ሊያመጣ ይችላል። በዚህ ፈንታ ሌላ ቫክሲን አለ። ይሄ ሁለተኛው ቫክሲን ከዚሁ ከቫክሲን ያ ቫይረስ ነው የተሰራው። ግን በተለይ አጥቢ እንስሳት ላይ ሰዎች ውስጥ ገብቶ የመራባት አቅም የለውም። በተለያዩ ሴል ካልቸሮች ስለተላለፈ ይህ ቫይረስ በሽታ አያመጣም፣ የመራባት አቅም የለውም። ግን ሰውነታችን መከላከያ አንቲቦዲ ሊሰራ የማድረግ ችሎታ አለው እና ይሄኛው ሁለተኛው ቫይረስ ብዙም ሳይድ ኢፌክት የለውም እና የመከላከያላቸው ለተጎዱ ሰዎች የሚሰጥ ነው እና ሴፍ የሆነ በቃ ችግር የማያመጣ ቫክሲን ነው ማለት ነው።
መልካም። ሰፋ ያሉ ዝርዝሮችን የተመለከት ነው። የበሽታውን ስርጭት አዝማሚያና በዓለም ዙሪያም ያለውን ይዞታ በተመለከተ በተለያዩ ጊዜያት ሂደትን ተከትለን መላልሰን መጎብኘታችን አይቀርም። ለአሁኑ ግን ዶክተር ነጋ አሊ ጎጂ የሜሪላንድ ክፍለ ግዛቷ ራክቪል ከተማ የሼዲ ግሮቭ አድቬንቲስት የጤና እንክብካቤ ክሊኒክ የተላላፊ በሽታዎችና የጽኑ ህሙማን ልዩ ሐኪም ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እኔም አመሰግናለሁ። አብሮ ይስጠን።
ለምሽቱ የመጨረሻ ያደረግነው ቅንብር ወጣቶችና ቴክኖሎጂን ይመለከታል። በሰው ልጆች የዕለት ተዕለት እንቅስቃሴ ውስጥ የተለየ ስፍራ የሚሰጠው ቴክኖሎጂ በተለይ ለወጣቶች በርካታ እድሎችን ይዞ የመጣ ቢሆንም ከአጠቃቀሙ አንጻር ግን ጋር የተያያዙ ችግሮች መበራከታቸው ወጣቶችን ለስነ ልቦናዊና ማህበራዊ ቀውስ እያጋለጠ ነው ይላል። አስማማው አየነው የስነ ልቦና ባለሙያ የሆኑትን አቶ ያፌት ከፈለኝንና የአዲስ አበባ ከተማ ነዋሪ የሆኑትን አቶ ብርሃኑ ራቦን አነጋግረው ተከታዩን አሰናድተዋል።
ሰው ልጆች የዕለት ተዕለት እንቅስቃሴ ውስጥ አንድ አካል እየሆነ ከመጣው የቴክኖሎጂ ለውጦች ጋር በቶሎ የሚላመዱት ወጣቶች በአሁኑ ወቅት ቴክኖሎጂ ይዟቸው የመጣቸው እድልና ፈተናዎች ዋነኛ ተቋዳጅ ስለመሆናቸው ባለሙያዎች ይገልጻሉ። በአብሮት የስነ ልቦና ማማከር ማዕከል የስነ ልቦና ባለሙያ የሆነው ያፌት ከፈለኝ ቴክኖሎጂ ለወጣቶች ይዟቸው የመጣቸው በርካታ እድሎች አሉ ይላሉ።
የትምህርት ስራቸው ላይ፣ አጠቃላይ ማህበራዊ ግንኙነታቸው ላይ፣ ወደፊት ደግሞ ሊሆኑ የሚፈልጉት ነገሮች ላይ ትልቅ አንዱ መሳሪያ ሆኗል። ስለዚህ አንድ እንግዲህ ለምሳሌ ኢትዮጵያ ውስጥ ያለ ወጣት አሜሪካን ሀገር ካለ ወጣት ጋር ምን እያደረገ ነው፣ እያኗኗር ስርዓተ ዘይቤው ምን ይመስላል የሚለውም የተመሳሳይ ነገሮች እኩል መረጃ እንዲያገኝ አድርጎታል። ከመረጃ አንጻር ሁለተኛ ከጥራት ካላቸው መረጃዎችን ወይም ደግሞ መሳሪያዎችን ከማግኘት አንጻር ደግሞ እነዛን እንዲያገኝ ረድቷቸዋል በከፍተኛ ከትምህርትና ከማህበራዊ ክዋኔዎች ባለፈ ደግሞ ቶሎ የፋይናንስ ገቢያቸውን ከማሻሻል አንጻር አሊያም ደግሞ ለእነሱ ጠቃሚ የሆኑ ነገሮችን የፈጠራ ክህሎታቸውን ከፈጠራ ክህሎቶቻቸው ውጭ ደግሞ የራሳቸውን ጸጋ ታለንታቸውን ለሌሎች ለማካፈል ትልቅ ሜዳ ሆኗል።
የ19ና 20 ዓመት ወጣቶች አባት የሆኑት የአዲስ አበባ ከተማ ነዋሪ አቶ ብርሃኑ ራቦ በበኩላቸው ወጣቶች የቴክኖሎጂ ውጤቶች ይዟቸው የመጧቸውን እድሎች በአግባቡ እንዲጠቀሙ የወላጆች እገዛ እንደሚያስፈልጋቸው የራሳቸውን ተሞክሮ ዋቢ አድርገው ያነሳሉ።
ቴክኖሎጂ እንግዲህ እኔ እንደ መሳሪያ ነው የምወስደው። አንድ የሚያፈጥን ከተጠቀምክበት በጣም ወደ ስኬት የሚያንደረድር ካልተጠቀምክበት ደግሞ ወደ ገደል የሚያንደረድር በጣም ማስታጭ የሆነ ልትለየው የማትችለው ሱስ ሊያስይዝ የማይችል መሳሪያ ነው ለኔ። ስለዚህ
ክብራትና ክብራን የቴክኖሎጂና የወጣቶች ጉዳይ ያነጋግራል። ሰፋ ያለ ቅንብር ነው በዚህ ዙሪያ የተዘጋጀው። ሰዓታችን በማለቁ ግን እዚህ ጋር ለማቋረጥ ተገደናል። በመጪው ቅዳሜ ዝግጅታችን ሙሉውን ዘገባ ተከታተሉ። ክብራትና ክብራን የምሽቱ ዝግጅታችን በዚሁ አጠናቀቅን። ያስተናገድኳቸው አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከዕለቱ ዋና አዘጋጅ ደረጀ ደስታ እንዲሁም ከተቀሩ ባልደረቦች ጋር በመሆን በዚሁ ተሰናበትን። በእኔ በኩል ሰላም፣ ደህና እደሩ።